ይህ የጋሻ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሻ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። የዘውትር የጋሻ አማራ ድምጽ ራዲዮ መራገብራችን አሁን ይጀምራል። ጋሻ የአማራ ድምጽ ራዲዮ በአጭር ሞገድ 15360 ኪሎ ሄርዝ 19 ሜትር ባንድ ነው ወደ እናንተ የሚቀርብላችሁ። እንደተለመደው የዛሬው መራገብራችን በመጀመሪያ በዜና እወጃ ይጀምራል። ከዛም እንግዳ ይኖረናል። በመጀመሪያ ወደ ዜናው መራችኋለሁ።
የኦሮሞ ወራሪ ሰራዊት በወለጋ ተፈናቃይ አማሮችን በመጠለያ ካምፕ ውስጥ በጅምላ ጨፈጨፈ። የጥምቀት በዓልን መቃረብ ተከትሎ በአዲስ አበባ ኦርቶዶክሳዊ ንቃታቸው ከፍ ያለ አማሮች እየታሰሩ ነው። የኦሮሞ የወረራ አገዛዝ በተለያዩ አማራ ከተሞች ወታደራዊ ሽብር እየፈጠረ ነው። በምዕራብ ጉጂ ዞን የኦሮሞ ወራሪ ታጣቂዎች እስር ቤት ሰብረው ወደ 500 እስረኞችን አስፈቱ። ዕለተ ቅዳሜ ጥር 6 ቀን 2015 ዓ.ም ተምረት ላይ እንገኛለን። ጤነስጥልኝ አድማጮች፣ ከጋሻ የአማራ ድምጽ ራዲዮ አርኤስቶቹን በማስቀደም ዜናዎቹን ይዤ ቀርብ ያለሁ ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁ። የኦሮሞ ወራሪ ሰራዊት በወለጋ ተፈናቃይ አማሮችን በመጠለያ ካምፕ ውስጥ በጅምላ ጨፈጨፈ። በወለጋ ከተለያዩ ቀበሌዎች ተፈናቅለው ኪረሙ ወረዳ ሃሮ አዲስ ዓለም ቀበሌ በስደተኛ መጠለያ ካምፕ ውስጥ የተሰበሰቡ አማሮች ካለፈው ጥር 3 ቀን 2015 ዓ.ም ጀምሮ በጅምላ እየተጨፈጨፉ ነው። የኦሮሞ ልዩ ኃይል ሚሊሻና ሽብርተኛው የኦነግ ሰራዊት በሶስተኛው ጥምረት ወደ ጫካ የሸሹ የአማራ ወጣቶችን ለመጨፍጨፍ ያደኗቸው ሲሆን ማምለጥ ያልቻሉትን ህፃናት፣ አረጋውያን እና ሴቶችን በመጠለያ ካምፕ ውስጥ በጭካኔ አርደዋቸዋል። በቅርብ ርቀት የሚገኘው የሀገር መከላከያ ሰራዊትም የዘር ማጽዳት እንቅስቃሴውን በዝምታ እየተከታተለ ሲሆን አልፎ አልፎም ለጨፍጫፊዎች እያገዘ መሆኑን ወደ ጫካ የሸሹ አማሮች ተናግረዋል። በጭፍጨፋው ከባባድ የጦር መሳሪያዎችን የታጠቀም ከ10,000 በላይ የኦሮሞ ልዩ ኃይል መሳተፉን ምንጮች አረጋግጠዋል። አስክሬን በስርዓት ማንሳት ባለመቻሉ የሟቾችን ቁጥር በትክክል ለማወቅ አለመቻሉንም የመረጃ ምንጮች ተናግረዋል። የጥምቀት በዓልን መቃረብ ተከትሎ በአዲስ አበባ ኦርቶዶክሳዊ ንቃታቸው ከፍ ያለ አማሮች እየታሰሩ ነው። በመጪው ጥር 11 ለሚከበረው የጥምቀት በዓል የታቦታት ማረፊያዎችንና ማለፊያዎችን መንገዶች በማጽዳት ብሎም የጎዳና ላይ መስቀሎችን በማዘጋጀት እያስተባበሩ የሚገኙ ወጣቶች በጅምላ እየታሰሩ ነው። የኦሮሞ የወረራ አገዛዝ ወጣቶችን እያሰረ የሚገኘው በመላው አዲስ አበባ ሲሆን ጉለሌ፣ ንፋስ ስልክ ላፍቶ፣ የካ፣ ቦሌና አቃቂ ቃሊቲ ክፍለ ከተሞች በከፍተኛ ቁጥር የታሰሩባቸው ናቸው። እስረኞቹ ፍርድ ቤት ስለመቅረብ ወይም አለመቅረባቸው ይህ ዜና እስከተጠናቀረበት ጊዜ ድረስ ማረጋገጥ አልተቻለም። በአንዳንድ አካባቢዎች ላብነትም በአየር ጤናም አንታሰርም ባሉ ወጣቶችና በአገዛዙ ወታደሮች መካከል ሰጥ አገባና መካረር ተፈጥሯል። አፈናውን የተቃወሙ ወጣቶች ቁጥር ከፍተኛ በመሆኑ በሰላማዊ አመጽ ከስራ አምልጠዋል። በጉዳዩ ላይ ቅድስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማብራሪያ እንደምትሰጥ ይጠበቃል። ባለፈው አመት በአዲስ አበባ ወይብላ ማርያም ቤተ ክርስቲያን ለጥምቀት የወጣ ታቦት ወደ መንበሩ እንዳይመለስ በአገዛዙ መከልከሉም ይታወሳል። ሁለት የአማራ ወጣቶች በበዓሉ ላይ ከኦሮሞ ፖሊስ በተተኮሰ ጥይት መገደላቸውም አይዘነጋም። የኦሮሞ የወረራ አገዛዝ በተለያዩ አማራ ከተሞች ወታደራዊ ሽብር እየፈጠረ ነው። አገዛዙ የሀገር መከላከያ ሰራዊት አባላትን አሰማርቶ ሰላማዊ እንቅስቃሴ ባላቸው ከተሞች በሌሊት በመተኮስ በቀን ግብረ ገብነት የጎደለው ጭፈራና የጦር ትርኢት በማሳየት በአማራ ሕዝብ ላይ ወታደራዊ ሽብር እየፈጠረ ይገኛል። በተለይም በራያና ቦልቃይት ከፍተኛ ወታደራዊ ትርኢት በማሳየት ላይ ነው። በሌሊት ከፍተኛ የተኩስ ድምጽ ከሚሰማባቸው ከተሞች መካከል ከራያና ቦልቃይት አካባቢዎች ቀጥሎ ባህር ዳርና ቡሬዳሞት ይጠቀሳሉ። ባለ 3 እግር የባጃጅ ተሽከርካሪዎችም ከወትሮው በተለየ ከመሸ እንዳይንቀሳቀሱ እገዳ ተጥሎባቸዋል። በምዕራብ ጉጂ ዞን የኦሮሞ ራሪ ታጣቂዎች እስር ቤት ሰብረው ወደ 500 እስረኞችን አስፈቱ። ሽብርተኛው የኦሮሞ ራሪ ሰራዊት በምዕራብ ጉጂ ዞን ሀገረ ሰላም ከተማ እስር ቤት ሰብሮ በመግባት 480 ወንጀለኞችን ማስፈታቱን የአካባቢው የመረጃ ምንጮች አረጋግጠዋል። 5 የእስር ቤቱ ጠባቂዎችም ተገድለዋል። በጉዳዩ ላይ የአካባቢው የኦህዴድ ባለስልጣናት ትብብር እንዳለበት ምንጮች ጥርጣሬያቸውን ገልጸዋል። ቡድኑ ከዚህ በፊት ባንክ ተከፍቶ እየተሰጠው ገንዘብ ሲዘርፍ እንዲሁም የጦር ማሰልጠኛ ተከፍቶ እየተሰጠው ጠበንጃ ሲዘርፍ መክረሙ ይታወሳል። ይህ በእንዲህ እንዳለም አዲስ አበባን ጨምሮ በተለያዩ አማራ ከተሞች የአማራ ህዝባዊ ኃይል ፋኖ መሪ አርበኛ ዘመነ ካሴን ጨምሮ በርካቶች ያለ ወንጀላቸው በግፍ እስር ላይ ይገኛሉ። ፋኖን ትጥቅ የማስፈታት እንቅስቃሴና ወከባውም ቀጥሏል። አድማጮች ዜናዎቻችን የስካሁኖቹ ነበሩ። ጤና ይስጥልኝ።
አድማጮቻችን እንደምን አመሻችሁ። የዛሬውን ዕለታዊ የጋሻ ሬዲዮ ፕሮግራም የውይይት መርሃ ግብሩን አየነው አስተናግዳችኋለሁኝ። ለዜና ወጃው ባልደረባይን እያመሰገኩኝ እንግዳዬ ወይዘሮ አገሬ ነች። ከእሷ ጋር ወቅታዊ ሁኔታን በተመለከተ እንወያያለን። አገሬ እንኳን ደህና መጣሽ።
እንኳን ደህና ቆይህን ዶክተር አየነው። አመሰግናለሁ።
በጣም ጥሩ። እንግዲህ ያው ሁላችንም ጥሩ በዓል እንዳለፈ አምናለሁኝ። ካለን አንጻር ወደ ወቅታዊ ጉዳይ ልግባና በወቅታዊ ጉዳይ ነው የምንወያየው። እንግዲህ ያለውን ሰሞናዊ ሁኔታ በአጭሩ እንድንዳስስ ነው የምፈልገው። በአዲሱ ዓመት በፈረንጆች ማለት ነው፣ ወይም ደግሞ በእኛ እንግዲህ ከገናን አካባቢ አስታከን ብአዴን ስብሰባ አድርጎ በብአዴን አካባቢ የብአዴን መካከለኛ ካድሬ የሚባሉትን የማዘገን ስራ ለመስራት ሙከራ ተደርጎ ነበር እና የዛን ድራማ ውጤት በተመለከተ እና ቀጥሎ ደግሞ መንግስት አማራን ሳይወክል በትግራይ ተገንጣዮች እና በኦሮሞ መሩ መንግስት መካከል በተደረገው ድርድር መሰረት ወልቃይትና ራያን መንግስት ለትግራይ እመልሳለሁ ስላለ ከዛ አካባቢ ያሉ ልዩ ኃይሎችን የማስወጣት እንቅስቃሴ አለ እና እነኚህ ሁለቱን አጠቃላይ በተመለከተ ምን ትያለች?
እሺ፣ አመሰግናለሁ ዶክተር አየነው። አዎ፣ ወልቃይት ራያ በአጠቃላይ አማራን ሸጠውታል የተረኛው ኦሮሞማው መንግስትና ውሃት አንድ ላይ በጋራ ሆነው መጀመሪያም መጀመር የሌለበት ጦርነት ነው የተጀመረው። ያንም አማራን ለማድቀቅ ነው። አሁንም እዛ ደቡብ አፍሪካ ሄደው ሲፈራረሙ የሸጡት ወልቃይትና ራያን ፋኖና ልዩ የአማራ ልዩ ኃይል ተባብረው እርስታቸውን ማንነታቸውን ያስመለሱትን በፊርማ በአንድ በትንሽ ወረቀት ላይ የሸጠውት ነው የመጡት እና ብአዴንም ያው ተባባሪ ነው። ሁልጊዜም ለአማራ ሳይሆን የቆመው ለጠላቶቻችን ነው። አብሮ ቆሞ አብሮ እያስገደለ እየጨፈጨፈ እያስጨፈጨፈ ያለው ከዚህ በኋላ ከብአዴንም ሆነ ከተረኛ ኦሮሞማ ወይም ወያኔ አንድ ላይ ሆነው የሚሰሩ አንድ ጠላቶቻችን አንድም ሶስትም ጠላቶቻችን ናቸው እና ከነዚህ የሚመጣልህ የሚወድቅለት ለአማራ ምንም ነገር የለም። እስከ ዛሬ የሄድንበት መንገድ ምናልባት ወንድሞቻችን ናቸው የሚሉ ሰዎች ስለነበሩ ያም ታየ፣ ተፈተናውን ወድቀዋል እና ከዚህ በኋላ አማራ ሊድን የሚችለው መሪ የለኝም ብሎ በማለቃቀስ ሳይሆን መሪዎች አሉት። አሁንም እስር ቤት ያሉ እነ ዘመነ ካሴን የመሳሰሉ ወርቅ የሆኑ እንቁ የአማራ ልጆችን ተከትሎ ሲታሰሩ ሲወድቁ ሲነሱ አብሮ እየወደቀ እየተነሳ ስቃይ ሲደርስባቸውም አብሮ እየተከፈለ ከዚህ መውጣት አለበት። መሪ አለው። መሪውን ግን መደገፍ አስፈላጊውን ነገር ሁሉ ማቀበልና ለውጤት መዘጋጀት አለበት። አማራ ሚድ ነው። ከዚህ በኋላ ርስቱንም ሳያስወስድ ማንነቱንም አስጠብቆ የሚኖረው የሚቀጥለው ህይወቱ የሚቀጥለው በራሱ በትግሉና በትግሉ ብቻ ነው እና በዚህ አንድ ላይ መቆም አለበት። ብአዴን ያድነኛል ወይም ደግሞ ማንም ያድነኛል ብሎ የሚጠብቀው ነገር የለም። ያ ድራማ ነው። አሁንም በስብሰባቸው ላይ ያሰሙት አንዳንድ ጩኸት ነገር ነበረ። ከዛ ሲወጡ ከአዳራሽ ሲወጡ ወደ ሆዳቸው ነው የገቡት እና በዛ መዘናጋት የለበትም። ትግሉን አጠናክሮ መቀጠል አለበት ብዬ ነው የማምነው። አመሰግናለሁ።
በጣም ነው የማመሰግነው። እንግዲህ መቼም የብአዴን ነገር ምንም ተነግሮ አያልቅም፣ ግን የአማራ ሕዝብ እንዲያውቀው ነው እና አንድ ሰሞን እነሱን ጀግና ለማድረግ ተሞክሮ ነበረ። ሽመልስን እንደዚህ ያሉት እንደዚህ ተቆጡ፣ ይሄን ተናገሩ፣ ምን ተፈጠረ? እነሱ ከወጡ አለ ምንም። አዲስ አበባ ላይ የአማራ መስተዳድሩን ቤት መፍረስ ቀረ አልቀረም? ዛሬም ድረስ ከአባይ ማዶ የአማራ ልጅ ተሻግሮ ወደ አዲስ አበባ ይገባል። ከዛ ስብሰባ በኋላ እንኳን የአማራ ጓጽዮንን መሻገር አይችልም። እና የተለወጠ ነገር የለም። በወለጋ ግድያ ቆሟል፣ የቆመ ነገር የለም። እንዲያውም ዛሬ ትላንትና በከባድ መሳሪያ ነው የጨፈጨፏቸውለት። እና የአማራ ስቃይ ምንም ሳይቀንስ በአዴን ያለውን ተቀባይነት ለማስተካከል ብቻ የጀግና ስራ ተጫውቷል። እና የአማራ ህዝብ ይህንን ማስተዋል አለበት። የምንጊዜም የዘላለም ጠላቱ በአዴንን ላይ አይኑን አተኩሮ በአዴንን በማጥፋት ነፃነቱን መቀዳጀት እንደሚችል ማመን ያለበት። ልክ እንደዛው ደግሞ አሁን አንቺ እንዳልሽው ደቡብ አፍሪካ በብጫቂ ወረቀት ተደራድሮ የመጡበትን እና አማራን ሸጠው የመጡበትን ውሳኔ ለማስፈጸም እየተሞከረ ነው ያለው። ይሄ ውሳኔ ወደ ተግባር የሚውለው በኃይል ነው፣ መታወቅ ያለበት ነገር በሰላም ሳይሆን በኃይል ነው። በኃይል ደግሞ የሚፈጸመው የታጠቀውን ኃይል በማስወጣት ነው። ልዩ ኃይሉ ውጣ ተብሏል። ምንም የተደበቀ ነገር አይደለም፣ እየወጣ ነው። በዚህ ቦታ ደግሞ አልወጣም፣ እንደዚህ ጭቅጭቅ አለ፣ እንደዚ አይነት ነገር ድራማውን እናቁምና ውጣ ተብሏል። በመንግስት መዋቅር ስር ያለ ስለሆነ ምንም አያመጣም ልዩ ኃይሉ። እኔም ማምነው እንደዛ ነው። ከዛ ውጭ ግን የአማራ ህዝብ በራሱ የታጠቀ ነው፣ ፋኖ በራሱ የታጠቀ ነው። ስለዚህ መቼ ነው ትያለች፣ አማራም ሆነ እንደ ህዝብ ማለት ነው፣ ወይም ደግሞ የታጠቀው ፋኖ አማራ ነው፣ ያው የህዝቡ አካል ነው። መቼ ነው ጠላታቸውን የሚረዱት? ብአዴን የሚባለው መንግስት የሚባለው መከላከያ የሚባለው መዋቅር ጠላት መሆኑን አምነው ይሄን ትዕዛዝ አንቀበልም ብለው በራሳቸው እንዲቆሙ ምን ማድረግ ይቻላል ትያለ?
እሺ፣ አመሰግናለሁ። ያ ትግሉን እንግዲህ ወደማይቀረው ትግል ሲገባ ጨርቄ ማቄን የሚባል ነገር የለም። ዝመት ክተት በተባለ ሰዓት ተነስቶ ነው ሁሉን ነገር በእጁ የያዘውን ግፍ አድርጎ ጥሎ የሄደው ወደ ጦርነቱ፣ እውነት መስሎት ማለት ነው። አሁን ደግሞ ሁሉ ነገር ባዶና ውሸት ነው። ከላይ ጀምሮ ከአብይ አህመድ ጀምሮ እስከ ታችኛው ብአዴን ቀበሌ ገበሬ ማህበር ድረስ ያሉ ካድሬዎች በአጠቃላይ በውሸትና በአሉባልታ ላይ የተሰማሩ ግለሰቦች ናቸው እና ብአዴን ሲባል አይ ቲንክ የአማራ ህዝብ ትልቅ ነገር ሂውጅ አድርጎ ይቆጥረዋል መሰለኝ፣ ያየዋል። እና ብአዴን ማለት ከላይ ከዶክተር ልበለው ይልቃል ከፋለ ጀምሮ ወይም ከነ ተመስገን ጥሩነህ ደመቀ መኮንን ከምክትል ጠቅላይ ሚኒስትሩ ጀምሮ ያለው እታች ቀበሌ ገበሬ ማህበር ያለውን ካድሬ ጨምሮ ነው በአጠቃላይ መታገል ያለበት። ያንን ደግሞ በየሰፈሩ በየአካባቢ እያንዳንዱን ባለጌ ካድሬ መያዝና ማስወገድ ብቻ ነው። ይሄ ወንድሜ ነው የሚባል ነገር መቆም አለበት። እሱ ወንድሞቼ ናቸው ብሎ ከችግር ከመከራ ከስቃይ አላወጣቸውም። ሆዱን በሆዱ ተሽጦ የራሱን ወገን እያሰረ ስንቶቹ ፋኖች ወጣቶች ናቸው በየቦታው እየተገደሉ የሚወድቁት ቤቱ ይቁጠራቸው። ሌላው ደግሞ በየእስር ቤቱ እያስገቡ ካለምንም ጥፋታቸው በየቦታው እየተደበደቡ እነሱ ጠግበው ባገሱ ቁጥር የሚያርፉት ማን ላይ ነው? ወጣቱ የአማራ ወጣት ላይ ነው። እና ይሄ ነገር ደግሞ መቀጠል የለበትም። አጠገብ ያለውን የብአዴን አቃጣሪ ካድሬ ምታው፣ ግንባሩን በለው ነው የምለው እኔ። ከዚህ በኋላ እኔ ወደኋላ መመለስ ያለበት አይመስለኝም። ምክንያቱም ወደኋላ ተመልሶ የባርነት ኑሮ እንኳን የሚፈቅድለት ስርዓት አይደለም ያለው። በህይወትህ የመጣ በልጆችህ፣ በንብረትህ፣ በከብቶችህ፣ ገበሬውም በከብቶቹ ከተማውም ባለው ነገር ሁሉ አውድሞ ባዶ ምድረ በዳ አድርጎ መሬቱን መውረርና መውረስ ነው የሚፈልገው። ወደኋላ ብትሸሽም አትቀርም፣ መታረድህ አይቀርም። ከመታረድና ከውርደት ሞት ግን ቤተሰቦችህንም አትርፈህ ራስክም ተርፈህ አገርክንም የምታስከብር ዜጋ እንድትሆን አማራ ከዚህ በኋላ ሁልጊዜ ከዚህ በኋላ እንላለን። ዛሬ ነገ ነገ አይደለም። በእውነት ነው የምላችሁ፣ ከትላንትና እስካሁን ድረስ ከሆነ የበለጠ የከበደ ነገር ከፊታችን አለ። ጊዜ 6 ወር የሞላ እንኳን መቆየት አይችልም። አማራ በተቻለ መጠን ሁሉም ሰው እየተነጋገረ ከሚተማመነው ጋር ትጥቁን ማዘጋጀት አለበት፣ ስንቁን ማዘጋጀት አለበት። በተቻለ መጠን ረዘም ላለ ጊዜ የሚቆዩ ምግቦችን ማዘጋጀት አለበት፣ ጨው ጨምሮ ማለት ነው። ምሽግህን ቆፍር፣ መሳሪያህን ታጠቅ። መሳሪያ የሌለው ዱላውንም ይዞ መውጣት አለበት። በየአካባቢው መዝመትና ማስወገድ አለበት ብዬ ነው የማምነው። ይህንን ካላደረገ እስከዛው ድረስ ግን ይሄ ታክስ የሚባል ነገር ምናምን መክፈል የለበትም። እምቢ ይበል። እምቢ ከትንሽ ነገር ይጀመራል። ሌላው ደግሞ የከተማው አካባቢ አማራ ደግሞ በአጠቃላይ የሰላማዊ ትግል በሚሉት አይነት መልኩ አመፁን ከትንሹ ጀምሮ ትልቅ መድረስ ይችላል። መስሪያ ቤቶችን ሰራተኞችም ስራ ማቆም አድማ ማድረግ አለባቸው። በተለያየ መልኩ እስካሁን 2008 በ2008 ላይ በ2007 ላይ ሲያደርጉ የነበረውን መቀጠል አለባቸው። እንደውም ፍጥነታቸውን ጨምረው ይሄንን ነው የምለው። አመሰግናለሁ። እመለስበታል።
እኔም በጣም አመሰግናለሁኝ። ያው እንግዲህ ጥሩ ነው የተብራራችልን። የእኔም ጥያቄ ይሄ ሁልጊዜ ይሄ ነው የሚገርምሽ፣ ፋኖ እስከ መቼ ነው በመንግስት ውጣ ገባ እየተባለ ስምሪት የሚቀበለው? መቼ ነው ራሱን ችሎ ጠላቱ መንግስት እንደሆነ አውቆ የሚሰራውን ሴራ ተረድቶ አይ በቃ የሚለው? ይሄ ሁሉ መስዋዕትነት ተከፍሎ ርስት ካስመለሰ በኋላ እንዴት ይወጣል? የተሰዉት ጓደኞቹ ለማጥሎ ነው የሚወጣው። እና የኔም ጥያቄ ነው እና ህዝቡ ራሱ በቃ ማለት አለበት። ልዩ ኃይሉ ውጣ ሲባል ህዝቡ ወዴት ነው የሚወጣው ብሎ መጠየቅ አለበት ብዬ ነው የማምነው። ፋኖም የት ነው የሚሄደው ርስቴን ጥዬ የት ነው የሚሄደው ብሎ ውጣ ያለውን ጠላቱ እንደሆነ አውቆ መጀመሪያ አጠገቡ ያለውን ጠላት ነው እንጂ መመከት ያለበት። ገና ለገና ያጠቃኛል ብሎ የሚጠብቀው ነው ያለበት። ወያኔን በ3 ሳምንት እንዴት እንዳጠፋት አይተናል። እና አማራ ችግሩ አጠገቡ ያለው ጠላቱን ወዳጅ አድርጎ መቅጠሩ ነው ብዬ ነው የማምነው። በዚህም የተነሳ ዋጋ እየከፈለ ነው። እንግዲህ ያው ወለጋ ላይ ያለውን ምን ተዘርዝሮ ማያልቅ መዓት እየደረሰ ነው ያለው። አዲስ አበባ ላይም ያለ አማራ ዛሬም ድረስ ቤቱ እየፈረሰ ነው ያለው። እንግዲህ ኦሮሞ ያልሆኑ በአጠቃላይ አዲስ አበባዎች እየፈረሰ ነው ቤታቸው። እና የአዲስ አበባ ህዝብ ምስራቁ ሲፈርስ ምዕራቡ ዝም ነው የሚለው፣ ምዕራቡ ሲፈርስ ሰሜኑ ዝም ነው የሚለው፣ ራሱ ላይ እስኪፈርስበት ድረስ የሚጠብቅ ይመስለኛል። እና ይሄ መንግስትን የልብ ልብ የሰጠው ይመስለኛል። መንግስት ደግሞ እንደ አጀንዳ ማስቀየሪያም አድርጎ እየወሰደው ነው አዲስ አበባን እያፈረሳት ያለው፣ ሰሜን ላይ የሚሰራው ቁማር እንዳይታይበት ማለት ነው። ይሄን ሲሆን የአዲስ አበባ ህዝብም ሆነ አጠቃላይ የአማራ ህዝብ ምን አይነት አቋም ሊያራምድ ይገባል? መቼ ነው እምቢ ብሎ የተናበበ ህዝባዊ አመፅ የሚጀምረው? እንዴት ያድርግ ትያለች?
አመሰግናለሁ። አሁንም የአዲስ አበባ ህዝብ በጣም ያሳዝናል። አያውቅም እንዳይል ያውቃል። አያይም አይሰማም አይባልም፣ ይሰማል። ግን ለምን እርምጃ እንደማይወስድ አላውቅም። ባጭሩ በትንሹ እንኳን ባለፈው በትምህርት ቤት ባንዲራ ስቀሉ፣ መዝሙር ዘምሩ በተባለበት ሰዓት ትንሽ እነዛ ህፃናቶች በተንቀሳቀሱበት ሰዓት ምን ያህል የኦሮምማውን እንዳርበደበደ ይታያል፣ የታወቀ ነገር። ከዚህ ይህን እንደ ምሳሌ ወስዶ ለምን አንድ ላይ ተነስቶ የጆሞ ቤት ሲፈርስ፣ የኮልፌ ቤቶች ሲፈርሱ፣ በየአካባቢው ህዝቡ ተፈናቅለው ከቤት ከንብረቱ ከሀገሩ በሉት እንግዲህ ከቤት ወጣ ማለት ከሀገሩ እንደወጣ ነው የሚቆጠረው በዚህ በኑሮ በተወደደበት ዘመን። ሌላው አካባቢ ዝም ብሎ ይጠብቃል ተራውን። እና የዛኛው እኔ አውቆ የተኛ ስለሆነ በጣም ነው የማዝነው። በተቻላቸው መጠን አንድ ላይ ተነስተው ያው ህጉ የሚሉትን በየአካባቢ የሚፈቅድላቸውንም ይሁን የማይፈቅድላቸውንም ጨምረው በአንድነት ተነስተው ይህንን 4 ኪሎ ያለ ቆሻሻ አውጥተው መድፋት አለባቸው ብዬ ነው የማስበው። እማምነውም ይህንን ቢሰሙ ጥሩ ነው። ሌላው በየአካባቢው ያሉ የአማራ ምሁራኖችም የታሰሩ አሉ፣ ተማሪዎችም የታሰሩ አሉ፣ በየቦታው ያሉት ከአዲስ አበባ ጀምሮ። ይህንን አንድ ነገር ትግል ታግሎ አንድ ማህበረሰብ አንደኛው ተነጥሎ በእስር ቤት ወይም በስቃይ ላይ ሲሆን የት ወደክ ብሎ ተመልሶ ማየት መጠበቅ አለበት። የታሰሩትን ማስፈታት አለበት። ጥሎ መሄድ አይደለም፣ አንድ ቀን ጮሆ መግባት አይደለም። ይሄ የአንድ ቀን ስራ ሳይሆን አንድ የወስኖ ተነስቶ ቆሻሻውን አውጥቶ ጥሎ አገሩን ማስመለስ አለበት። አገሩ ተበክሏል፣ በደም ተጨማልቋል። የደም እህል ነው የምትበሉት እያልኩ ነው የምነግራቸው። ሌላው በየቦታው የታሰሩ የፋኖ አባላቶች አሉ። ፋኖን ማስፈታት አለበት። በተለይ አማራ ይሄ እዳ ተጥሎብሃልና መቼም መተኛት የለብህም። ማረፍ ካለብህ አንድ አይንህን ዘግተህ አንድ አይንህን ከፍተህ ጠብቅ። የታሰሩ ፋኖዎችን አስፈቱ፣ የታሰሩ ወጣቶችን አስፈቱ። ኦሮሞማ ይሄን ያህል አቅም ኖሮት አይደለም፣ አማራ ስለተኛ ስለተጋደመ ነው። እና ይነሳ፣ በየቦታው ይንቀሳቀስ። ህዝቡ አንድ ላይ ከቆመ ለድል እንደሚበቃ እርግጠኛ ነኝ። አሁንም የኦሮምኛ ቋንቋ እንዲነገር እየተባለ ነው። አዲስ አበባ ላይ ያው ብዙ ሰው ከስራ ተፈናቅሏል፣ ሁለቱንም ቋንቋ ካልቻላችሁ እየተባለ ማለት ነው። ይሄ ሁለተኛ ቋንቋ አንደኛ ነገር አማርኛ እንትን ችግር ፈጥሮብናል ወይም ተጽዕኖ አድርጎብናል ከተባለ ኦሮሞማው እንደ አማርኛው ተጽዕኖ ለመፍጠር ነው ወይ አንደኛ ሊሆን ወይም ደግሞ መነጋገሪያ ሊሆን የቋንቋ የሁለተኛ የስራ ቋንቋ ነው አንደኛ የስራ ቋንቋ እየተባለ ያለው? ይሄ ቋንቋ ይጨመር ከተባለ በአማርኛ ላይ ፕላስ ነው፣ ተጨማሪ ነው መሆን ያለበት። ያም ደግሞ ከተባለ 82 ቋንቋ የሚናገርበት ሀገር ነው። ሁሉም ወደ ፊት ለፊት መምጣት አለበት። አንዱን ጨኩኝ አንዱን አፍርሽ የሚለው ነገር የማይሰራ ነገር ነው። የላቲን ቋንቋ የቁቤ እየተጠቀመ ህዝብን ይሄንን ማድረግ አለበት ብሎ ማስገደድም አይችልም፣ መሆን የለበትም። ህዝቡ ኖ ማለት አለበት። የተጫነበትን ሁሉ መቀበል የለበትም። የአዲስ አበባ ህዝብ፣ እኔ በዚህ በኩል ጥሪዬን አቀርባለሁ። ሰው ናችሁ፣ እንደ ሰው አስቡ፣ እንደ ሰው ስሩ። በልቶ መተንፈስ ብቻ ምንም ዋጋ የለውም። ነጋችሁን ለልጆቻችሁ አሳምሩ እያልኩ ነው። አገራችን ኢትዮጵያ ስትኖር ነው ህዝብ በሰላም ውሎ የሚያድረው እና ይህንን ነገር ያስብበት። እኛ ልንነግረው ይህንን በተለይ ለአዲስ አበባ ህዝብ መንገር ማለት ለቀባሪው ማርዳት ነው። ምክንያቱም ለኢንፎርሜሽኖቹ ቅርብ ነው። ለገጠሩ፣ ለገበሬ ማህበሩ፣ ለወለጋ ህዝብ በየቀኑ እየተገደለ በመቶዎች በሺዎች የሚያልቀው በመንግስት ደረጃ ተብሎ መትረየስና ድሽቃ እየተተኮሰበት ከርቀት የሚያልቀው ህዝብ ብቻ ነው የሚያሳዝነው። ይሄንን ደግሞ በየትኛውም አካባቢ ያለን አማራም ይሁን ሰው የሆነ ሁሉ ድምፁን ሊያሰማ ይገባል። ሰላማዊ ሰልፍ ወጥቶ ድምፁን አሰምቶ ይሄንን ነገር ማስቆም አለበት። ወገኖችን ወደ ሰላም እንዲመለስ ማድረግ አለበት። ይሄ ህዝቡ ላይ የወደቀ ነው። እነዛማ ገዳዮች ናቸው፣ በቃ ጠላቶች ናቸው። ከጠላት ምንም አይጠበቅም። ግን ሰው የሆነ ሁሉ አንድ ላይ ሰለፍ፣ አንድ ላይ ይቁም። የታሰሩት በሙሉ ይፈቱ። አቶ ታዲዮስ ታንቱን ጨምሮ ህዝቡ ማስፈታት አለበት፣ ድምፅ መሆን አለበት። ወደ 25,000 የታሰሩ ፋኖች ዘመነ ካሴ መሪያችንን ጨምሮ ማለት ነው። አማራ፣ ይሄ ስራ በአንተ ላይ ወድቋል። እኔ መንግስት ያስፈታ ወይ ብአዴን ያስፈታ ይፍታ አልልም። ህዝቡ ራሱ ወጣቱ አንድ ላይ ተሰማርቶ ይሄንን ነገር ወደ ፍጻሜ ማድረስ አለበት። ኦሮሞማ አገር መምራት አይችልም፣ ድሮም አይችሉም። ከስልጣን መውረድ አለባቸው። ህዝቡ አማራ የአማራ ህዝብ በፖሊሲ ደረጃ ልትገደል፣ ልታልቅ፣ ከምድረ ገጽ ልትጠፋ የተወሰነብህ ስለሆን ንቃ። ሌላውን ገሉ ዛሬ ነገ ተርፋለሁ የሚባል ነገር የለም። አማራ አስብ። ኢትዮጵያ ሲባል ዳር ድንበርክን ደምክን አፍስሰህ አጥንትህን ከስክሰህ አገር የምታስከብር አገር ለራስህ አማራ ለራስህ ለቤትህ ለልጆች ለሚስትህ ለአክስትህ ለአጎትህ የማትቆም ከሆነ በቁምህ ሞታል የለህም ብለን ከመወሰናችን በፊት ወጥተህ ታገል። ካጠገብህ ካለው የብአዴን ካድሬ ጀምር፣ ግንባሩን በለው። ይሄ በህግም በኢንተርናሽናል ህግም የተፈቀደ ሊገልህ የመጣውን ግደል ያለ ነገር ነው። መንግስት ይደርስልኛል ብለህ ጊዜህን አታጥፋ። መንግስት የሚባል የለም፣ ገዳይ ነው ብዬ ነው እዚህ ጋር አጠናቅቃለሁ። አመሰግናለሁ።
በጣም ነው የማመሰግነው። እኔም እንግዲህ ምንድን ነው ጀነራል አሳምነው ጽጌ ነፍሱን ይማርና ለዚህ ትውልድ መልእክት አስተላልፏል። ይሄ ትውልድ አሁን በዚህ ዘመን የደረሰበትን ፈተና ካልተሻገረ ታሪካዊ ስህተት እንደሚፈጸም ተናግሯል። አማራ መስቀለኛ መንገድ ላይ ነው ያለው፣ በጠላቶቹ ተከቧል። ማሸነፍ ደግሞ ይችላል። አማራው መነሳት ስላልፈለገ ወይም እንግዲህ ስላቃተው ይሆናል እንጂ ማሸነፍ ችግር ሆኖበት አይደለም። አሁን ያለውን ነገር ሁሉ አማራው ቢነሳ ኖሮ በቀላሉ ሊበተን የሚችል ነገር ነው። የጠላቶቹ ጥንካሬ ሳይሆን የእሱ ድክመት፣ የእሱ አለመነሳት፣ የአማራ አለመቆጣት ነው። በተለይ እየደረሰበት ያለውን ነገር ለኢትዮጵያ በሚል በቂ ያልሆነ ምክንያት ከልክ በላይ መታገስ ነው ብዬ ነው የማምነው። እና እኔ እንደ ችግር ሆኖ የማየው በዚህ ምክንያት ስለሆነ አማራው በቃ ማለት አለበት፣ መቆጣት አለበት። እቺ ሀገር የሁላችንም መሆን አለባት። ካልሆነች ደግሞ አማራ እራሱን መሆን የሚችል ታሪካዊ ህዝብ ነው እና በዚህ ደረጃ መቆጣት አለበት ብዬ ነው የማምነው። የአዲስ አበባ ህዝብ እንግዲህ ያው የምንነግረው ነገር የለም፣ ጆሮ ያለው ይስማ ነው። ከሰማ ይስማ፣ አለበለዚያ በደንብ ሲመታ ይሰማል፣ የጊዜ ጉዳይ ነው እንጂ ሲቀጠቀጥ ይሰማታል። እየሆነ ያለው ጠላቶቹ የሚቀጠቅጡት የሚሰሙ አይደሉም፣ የሚመከሩ አይደሉም። በዘረኝነት ያበዱ ናቸውና፣ በጥላቻ ያበዱ ናቸውና ምንም ሊደረጉ ስለማይችል በእኔ እምነት አማራው መነሳትና በሚገባቸው ቋንቋ ማናገር ነው ያለበት። የኃይል እርምጃ መውሰድ ነው ያለበት ነፃነቱን ከፈለገ በአጠቃላይ። ስለዚህ ምንድነው መሆን ያለበት ብዬ የማምነው በወልቃይትም በራያ የሚሆን በአጠቃላይ በአማራ ርስቶች ላይ አማራ መደራደር የለበትም፣ በአዲስ አበባን ጨምሮ ማለት ነው። በቃ ማለት አለበት ይህንን መንግስት። በቃ ያለ ቀንና ህዝቡ ተናቦ የወጣ ቀን ያው ይሄ መንግስት ይፈርሳል ብዬ ነው የማምነው። በኃይል ነው የሚፈርሰው፣ በፍቅር አይፈርስም። ይህን እያልኩኝ የመጨረሻ መልእክት የምታስተላልፊ ከሆነ አንድ ደቂቃ ልስጥሽ።
እሺ። አማራ በአጠቃላይ አሁን እያለቃቀሰ እንደው የሚያለቅስ ሰው እኔ በእውነቱ ነው የምለው መመታት አለበት። አልቃሻ ማያስፈልግም። ዘጠኝ መጣ ስንት መጣ ቢሉት አንዱም ግባ በለው ይባላል። አሁን እዚህ ላይ ደርሰናል። ባንደርስ ጥሩ ነበር። አሁን ከዚህ በኋላ ግን ራሱ ከጎንደር ከጎጃም እየሄደ አዲስ አበባ ለመግባት ከ4000 ብር ጀምሮ የሚከፍለው እሱ አሁን መገረፍ መቀጣት ያለበት ነው። በገዛ ሀገሬ ማናባህን የሚከለክለኝ ማለት አለበት፣ እምቢ ማለት አለበት። ለተወሰነ ጊዜ መንገዱንም ማቆም አለበት እና ስራውን መስራት አለበት። የቤት ስራውን ሰርቶ በትግሉና በትግሉ በክንዱ እንደሚድን ብቻ ማረጋገጥና ማወቅ ነው ያለበት። ያንን ደግሞ ከቤቱ ሲጀምር አማራ ይድናል። የመጨረሻው የሚወዳት ሀገሩን የሚወዳት አረንጓዴ፣ ቢጫ፣ ቀይ የነፃነት ምልክቱን የሚያውለበልበው ጠንክሮ የተነሳ ሀገር ቀበቶውን ጠበቅ፣ ሴቷ መቀነቷን የታጠቀች ቀን ኦሮሞማ አይደለም 4 ኪሎ ሊጠብቅህ ኬንያ ነው የሚገኘው እና እራስክን አጠንክር፣ ሞራልክን አምጣው። ዘራፍ የሚለው ነገር ወደ ድንበር ሂድ፣ ኢትዮጵያ ተወረረች ስትባል እንደምትሄደው እረ ጎራው እያልክ ኦሮምማን አስተናግደው ነው የምለው። ይሄንን ነው የምለው። ልብ ያለው ልብ ያርገው። እስከ ዛሬ የተፈጸመበት ምሳሌና ትምህርት ይሁነው። በቃ ማለት አለበት። አማራ ከተነሳ እውነቴን ነው የምላችሁ እኔ እንጃ አንድ ወር እንኳን የሚፈጅበት አይመስለኝም። ከውስጥና ከውጭ ያለው ህዝብ አማራ፣ የአማራ ደጋፊ በሙሉ አንድ ላይ ተናቦ መስራት አለበት። መሪ የለኝም አትበል። መሪ ከጓደኞችህ ከአካባቢ የጎበዝ አለቃ ምረጥ። የከተማውም በሚመች በግሩፕ አይነት እየመረጣችሁ ተንቀሳቀሱ። መሪ ሞልተዋል። መሪህን መጠበቅ ነው ያቃተህ አማራ። እባክህ እባክህ ተነስ። ቁጭ ብሎ መሞት ላንተ የተወሰነ ነገር አይደለም። ቆሞ መሞት፣ አንገት ሰጥቶ መታረድ፣ እኔ እንጃ። ለበግ እንኳን ይፈራገጣል፣ እንኳንስ የሰው ልጅ። እና ተነስ፣ ንቃ፣ ተዘጋጅ፣ ተናበብ። ይህንን ነው የምለው። አመሰግናለሁ። ሌላው እንግዲህ በአዲስ አበባ ዙሪያ ያሉት እንግዲህ አዳነች አበቤን እንደምን እንዳዩት አላቅም። ሲጀመር አላግባብ የተሾሙ ናቸው። ታከለ ኡማም ሆነ አዳነች አበቤ እንዴት እንደሚቀበል አላቅም። አሁንም ደግሞ ሸገር ብለው አዲስ አበባን አጥበው አጥበው ስልቻ ውስጥ አስገብተውታል። ያንንም ኖ ማለት አለበት። የተሰጠውን ሁሉ በፍርሃት በቆፈን ሊያመልጥ አይችልም። ኦሮምማ ማለት ውሻ ስትሮጥለት ማለት ነው። ውሻ ከሮጥክለት ተከትሎ ይዘነጥልሃል። ያ ማለት ነው። ጨካኞችም ናቸው።
መልካም እንግዲህ አድማጮቻችን፣ ሰዓታችን በዚህ አልቋል። አወያያችሁ አየነው ነበርኩኝ። ስለምታዳመጡን እናመሰግናለን። መልካም ምሽት ነው።